አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የደረሰባትን ድርቅ በመቋቋም ለጎረቤቶቿ ሀገሮች ተምሳሌት መሆኗ ተገለጸ። የምዕራብ አፍሪካ ፍልሰተኞች በሊቢያ ገበያ እየተሸጡ መሆናቸው ታወቀ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ማቨሪክ የተባለው ደቡብ አፍሪካ የሚታተም ጋዜጣ ድረገጽ ኢትዮጵያ ደርሶባት በነበረው ከባድ ድርቅ አያያዟ ለጎረቤት ሀገሮች ተምሳሌ ትሆናለች ይላል። የአፍሪካ ቀንድ በብዙ አስርተ ዓመታት ውስጥ ያልታየና የከፋ ድርቅ ደርሶበታል። በሁለት የደቡብ ሱዳን ወረዳዎች ረሃብ እንደገባ በይፋ ተገልጿል። አንዳንድ የሶማሊያና የየመን ክፍሎች ደግሞ በረሃብ አፋፍ ላይ ይገኛሉ። ኢትዮጵያ ውስጥ ከሁለት ዓመታት በፊት በአምሳ ዓመታት ውስጥ ያልታየና የከፋ ድርቅ ተከስቶባት ነበር። በያዝነው ዓመትም የዝናብ እጥረት ይኖራል የሚል ስጋት አለ። ይሁንና ኢትዮጵያ ተገቢ እርምጃ እየወሰደች ነው ሲል ዴይሊ ማቨሪክ ድረገጽ አስረድቷል። ባለፈው ዓመት ኢትዮጵያ ውስጥ ደርሶ የነበረው ድርቅ ከሰላሳ ሁለት ዓመታት በፊት በሀገሪቱ ታይቶ ከነበረው ከባድ ድርቅ የባሰ ቢሆንም በኢትዮጵያ የተሻለ ኢኮኖሚ እድገት በመኖሩ የተሻለ ዝግጅት በመደረጉ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ፈጣን ምላሽ በመስጠቱ በህዝብ ላይ የደረሰው ስቃይ ከበፊቱ ያነሰ በመሆኑ በዓለም አቀፍ ቴሌቪዥን እርዳታ ፍለጋ ለመታየት አልበቃም ሲሉ ኦክስፋም የተባለው የረድኤት ድርጅት የልማት ኃላፊ ማርክ ጎልድሪንግ መናገራቸውን ድረገጹ ጠቁሟል። ከሰላሳ ሁለት ዓመታት በፊት ኢትዮጵያ ገብቶ የነበረው ረሃብ በረሃብ የማቀቁ ሰዎች በቴሌቪዥን እየታዩ እርዳታ የሚጠይቅበት ጊዜ ነው የነበረው። በአንድ የሰሜን ኢትዮጵያ ከተማ ላይ ተከስቶ ስለነበረው ረሃብ ያኔ እዛ የነበሩት ረድኤት ሰራተኞች ከገሃንም ጋር አመሳስለውት እንደነበረ ዴይሊ ማቨሪክ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በዛን ወቅት ከ600,000 እስከ 1 ሚሊዮን የሚሆኑ ኢትዮጵያውያን አልቀዋል። ከ32 ዓመታት በኋላም ኢትዮጵያ ከዛን ጊዜ የከፋ ድርቅ ገጥሟታል። ነገር ግን በቂ ምግብ የማይገኝበት ሁኔታ ቢኖርም አሁንም ቢሆን ሁኔታዎች ባያስተማምኑም ኢትዮጵያ ያለፈው ስቃይ እንዳይደገም ለማድረግ ትችላለች። ሶማሊያንና የደቡብ ሱዳን እንዲሁም የምግብ እጥረት የተከሰተባቸው የመንንና ናይጄሪያን የመሳሰሉት ሀገሮች ከኢትዮጵያ መማር ያለባቸው ምንድን ነው የሚል ጥያቄ አቅርቧል ጽሑፉ። ባለፈው ዓመት ኢትዮጵያ ውስጥ አስከፊ ድርቅ የደረሰ ቢሆንም አስከፊ ቀውስ አልገጠማትም ሲሉ በምስራቅ አፍሪካ የዓለም የምግብ ፕሮግራም ቃል አቀባይ ቻርልስ መክደኖ እንደገለጹ ዘገባው ጠቅሷል። ኢትዮጵያ የድርቁን ሁኔታ ለማስታገስ የወሰደችው ዋና እርምጃ አስቀድማ መዘጋጀቷ ነው ይላል ዴይሊ ማቨሪክ ላይ የወጣው ጽሑፍ። የኢትዮጵያ መንግስት ከ12 ዓመታት በፊት በኢትዮጵያ ገጠሮች ከባድ ቀውስ እንዳይደርስ ለማስወገድ ሲል በድህነት የሚኖሩትን ሰዎች ለመርዳት ሴፍቲኔት የሚል መርሃ ግብር ቀየሰ። የምግብ እጥረት በማይለያቸው አካባቢዎች የሚኖሩት ሰዎች የገንዘብ ወይም የምግብ ረድኤት እንዲያገኙ አደረገ። ጥሩ መኸር አለ በሚባልበት ጊዜ እንኳን ከ7 እስከ 8 ሚሊዮን የሚሆኑ ኢትዮጵያውያን የመንግስት ረድኤት ያስፈልጋቸዋል። ይህ ፕሮግራም ታዲያ በሚያስፈልግበት ጊዜ ተጨማሪ ምግብ በማቅረብና ዓለም አቀፍ ማህበረሰቦች የምግብ ረድኤት ሊያከፋፍሉ የሚችሉበት የተሳለጠ ዘዴ በማቅረብ ድርቅ ሊያስከትሉ የሚችለውን ችግር ለማቃለል እንደተቻለ ዴይሊ ማቨሪክ የተባለው ድረገጽ ጠቁሟል። ድረገጹ አያይዞም ሌሎች የኢትዮጵያ መንግስት የወሰዳቸውን እርምጃዎች አክሏል። ከወረዳ ወረዳ አስቀድሞ ማስጠንቀቂያ ዘዴ መስርቷል ይላል። በአገር አቀፍ ደረጃም ለቀውጥ ጊዜ የሚሆን እህል አከማችቷል። ሀገሪቱ ድርቁን ለመቋቋም ብዙ የራሷን ገንዘብ መድባለች። ከለጋሽ የተገኘው 1 ቢሊዮን ዶላር ሲሆን የኢትዮጵያ መንግስት ራሱ 735 ሚሊዮን ዶላር ለድርቁ መቋቋሚያ መድቧል። ይህ ገንዘብ ከሀገሪቱ ዓመታዊ ገቢ 61.54 ቢሊዮን ዶላር 10 ከመቶ ይሆናል ሲል ዴይሊ ማቨሪክ ድረገጽ ዘግቧል። የጋርዲያን ጋዜጣ ድረገጽ ደግሞ ምዕራብ አፍሪካውያን ፍልሰተኞች ሊቢያ ውስጥ በአደባባይ እየተገዙና እየተሸጡ መሆናቸውን፣ ከመሸጥ የተረፉ ፍልሰተኞች ወደ ሀገራቸው እንዲመለሱ እየረዳቸው ላለው የተባበሩት መንግስታት ድርጅት አገልግሎት እንደተናገሩ ጠቁሟል። ለህገወጥ አሸጋጋሪዎች ገንዘብ እየከፈሉ ወደ ውጭ ሀገራት ለመሄድ በሊቢያ በኩል ለማለፍ የሚሞክሩ ሰዎች ጥቃት እንደሚፈጸምባቸው፣ ገንዘባቸው እንደሚዘረፍና በባርነት እንዲያገለግሉ እንደሚደረግ ሲናገሩ ቆይተዋል። ይሁንና ዓለም አቀፍ የፍልሰት ድርጅት እንደሚለው የሰው ልጆችን ለገበያ ማቅረብና በአደባባይ መሸጥና መግዛት እየተዘወተረ መጥቷል። ሊቢያ ውስጥ ፍልሰተኞች በባርነት ገበያ ላይ በግላጭ ለመገበያት ይቀርባሉ የሚለው ወሬ በሊቢያ ከሚፈጸሙ አስጠቃቂ ድርጊቶች አንዱ ነው ይላሉ የዓለም አቀፍ የፍልሰት ድርጅት የስራ እንቅስቃሴና የአስቸኳይ ሁኔታ ኃላፊ ሰይድ መሐመድ አብዲኬር። ከዓለም አቀፍ የፍልሰት ድርጅት ሊቢያ ለብዙ ፍልሰተኞች የእንባ ሸለቆ መሆኗን እየተረዳን ነው ብለዋል ሰይድ መሐመድ አብዲኬር። ከናይጄሪያ ወደ ሊቢያ የባህር ጠረፍ ለመሄድ በአሸጋጋሪዎች በተዘጋጀ አውቶቡስ ከሌሎች ፍልሰተኞች ጋር ሆኖ ሊቢያ ከገባ በኋላ አሸጋጋሪዎቹ ደላሎች ገንዘቡን አልከፈሉንም በማለት ያሳፈሯቸውን ፍልሰተኞች አደባባይ ላይ አውጥተው ለሽያጭ እንዳቀረቧቸው ሴኔጋላዊ ስደተኛ ጠቁሟል። ከሳራ በመለስ ካሉት የአፍሪካ ሀገሮች የመጡትን ስደተኞች የሚገዙት አረቦች መሆናቸውን ሴኔጋላዊው መግለጹን በኒጀር የዓለም አቀፍ የፍልሰት ድርጅት ኃላፊ ሊቢያ መናንት የመናገራቸውን የጋርዲያን ጋዜጣ ድረገጽ ጠቅሷል። በርካታ ሌሎች ስደተኞችም ይህን ወሬ በየግላቸው እንዳረጋገጡ በመላ ሊቢያ ተመሳሳይ የባርነት ገበያዎችና የግል እስር ቤቶች እንዳሉ መናገራቸውን ድረገጹ አውስቷል። ሴኔጋላዊው ፍልሰተኛ ከተሸጠ በኋላ ሌሎች እንደሱ አይነት ሰዎች በታጎሩበት እስር ቤት እንደተወሰደ፣ እዛው የታጎሩት ሰዎች ካለ ክፍያ እንዲሰሩ ወይም ለሚሰጣቸው አነስተኛ ራሽን ለመስራት እንደሚገደዱ፣ የተያዙ ስደተኞች ወደ ቤተሰቦቻቸው ስልክ ደውለው ገንዘብ እንዲከፍሉ እንዲጠይቁ እንደሚገደዱ ስደተኛው ገልጿል። የእሱ ቤተሰቦች 380 ፓውንድ እንዲከፍሉ ከተጠየቁ በኋላ ባልታሰበ ሁኔታ የዛ እጥፍ እንዲከፍሉ እንደተጠየቁ፣ ቤተሰቦቹ ብድር እስከሚያፈላልጉበት ጊዜ ድረስ እንግሊዝኛና ፈረንሳይኛ እንዲሁም የአካባቢው ቋንቋ ስለሚናገር ላገቱት ሰዎች አስተርጓሚ ሆኖ እንደቆየ መናገሩን የጋርዲያን ጋዜጣ ድረገጽ ጠቅሷል። የተጠየቁትን ገንዘብ መክፈል አቅቷቸው ለረጅም ጊዜ የቆዩ ታጋቾች ግን እንደሚገደሉ ፍልሰተኛው ሴኔጋላዊ መናገሩን የጋርዲያን ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።